የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም እንደምን አመሻችሁ አድማጮቻችን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። በሳምንት ውስጥ ካስደመጥናችሁ መሰናዶች መካከል የተወሰኑትን በድጋሚ እንሰማለን፣ ጥዑም ሙዚቃዎችን እናዳምጣለን። ሀብታሙ ስዩም አብሬያችሁ አመሻለሁ። በባህር ዳርና አካባቢዋ የሚኖሩ አሳ በማስገር በመሸጥና በማከፋፈል ላይ የተሰማሩ ነዋሪዎች አዲስ ፈተና ገጥሟቸዋል። ገበያቸው ተቀዛቅዘዋል። ሸማቾች እንደወትሮው መምጣት ትተዋል። ፈተናው አሳ መመገብ የኮቪድ-19 በሽታን ያስተላልፋል ከሚለው ያልተረጋገጠ መረጃ ጋር የሚገናኝ ነው። አስቴር ምስጋናው።
በኢትዮጵያ በስፋቱ አንደኛ የሆነው የጣና ሐይቅ እንዲሁም የረዥሙ የአባይ ወንዝ ከሚገኝባት ባህር ዳር ሌላው መገለጫ የአሳ ሀብት ነው። የተፈጥሮ ጸጋዎቿን ለመመልከት የሚመጣ ጎብኝም በጣና ሐይቅ ዳርቻ በተከፈቱ መዝናኛዎች አሳ መመገቡ የማይቀር ነው። በጣና ሐይቅ 7300 ቶን በላይ አሳ በዓመት እንደሚመረትም መረጃዎች ያመለክታሉ። ባህር ዳርና አካባቢዋን ለመጎብኘት የመጣ አለበለዚያም እግር ጥሎት ከተማዋን የረገጠ ቱሪስት የሚመገበው ከዚሁ ሐይቅ የሚወጣውን አሳ ነው። ይህ ብቻ ግን አይደለም። አሳ ማስገር በሐይቁ ዙሪያ የሚኖሩ አርሶ አደሮችም መተዳደሪያ ሆኖ ቆይቷል። የባህር ዳር አሳና ሌሎች የውሃ ውስጥ ሕይወት ምርምር ማዕከል ዋና ዳይሬክተር አቶ ደረጀ ተዋበ ይህንን እውነታ ያብራራሉ።
5403
አሳ አስጋሪዎች አሉ።
አሁን እንግዲህ 1000 ሊጨምር ይችላል።
የኮሮና ቫይረስ መከሰት ግን ሁኔታዎችን አወሳስቧል። ለወትሮ በጎብኚዎችና በነዋሪዎች የሚጨናነቁት በጣና ሐይቅ ዳርቻ ያሉ የአሳ ቤቶችም ደንበኛ ርቋቸዋል። አሳ ማስገሪያ ጀልባዎችም ስራ ፈትተዋል። አሳ ጣቢ የጉልበት ሰራተኞችም በቦታው አይታዩም። ለዚህ ምክንያቱ አሳ መመገብ የኮሮና ቫይረስ ያስተላልፋል የሚል መረጃ በአንዳንድ ባለሙያዎች ጭምር መሰራጨቱ እንደሆነ አሳ አስጋሪዎችና የአሳ ምግብ ቤት ባለቤቶች ይናገራሉ። አቶ ጌትነት አየልኝ በባህር ዳር ከተማ በተለምዶ ሚካኤል በሚባለው አካባቢ የሚገኝ አንድ የአሳ ቤት ባለቤት ናቸው። ወትሮ በደንበኛ ይጨናነቅ የነበረው ምግብ ቤታቸው ዛሬ ጸጥ ረጭ ብሏል። ለደንበኞቹ መጥፋት ዋናው ምክንያት አሳ መመገብን በተመለከተ የተሰራጨ የተሳሳተ መረጃ ነው ይላሉ።
እኔ እንደተረዳሁት ያው በአነጋገር ምክንያት ይመስለኛል። ለምን ያው አሳ እንዳትበሉ ነው የተባለ ሲነገር እና ያንን በተመለከተ ሰውም የለም።
አሳ አስጋሪ ነኝ ያሉት ሞገስ ሰጠኝ የተሳሳተ መረጃ የተሰራጨው በአንዳንድ ባለሙያዎችና የመገናኛ ብዙሃን እንደሆነ ይናገራሉ።
አሳችን በአጋጣሚ እንደከዘነ ወይም እንደያዝነ ይህ በሽታ ከመጣ በኋላ አሳ እንዳትበሉ ኮረና ያስተላልፋል ስለተባለ ማንም ሰው ሆቴልም ወይም ደግሞ ግለሰብ ማንኛውም አሳ የሚጠቀም ሰው ግዥ ከኛ ቦታ እየመጣ አይደለም። ምክንያቱም የሚዲያ ችግር ወይም ደግሞ የባለሙያ ችግር ስለሆነ።
የአሜሪካ ድምጽ ያነጋገራቸው አንዳንድ የባህር ዳር ከተማ ነዋሪዎችም አሳ መመገብን በተመለከተ ግልጽ ያለ መረጃ እንደሌላቸው አስረድተዋል። ከነዚህ አንዷ ወይዘሮ ትግስ ገረመው በመገናኛ ብዙሃን ሲተላለፍ በሰሙት መረጃ ምክንያት አሳ ከመመገብ መቆጠባቸውን ይናገራሉ።
ጣና ዳር ግን ልጆችን ቤተሰብ ተሰብስበን ሄደን እንበላ ነበረ። አሁን ኮሮና ከመጣ በኋላ ግን ቴሌቪዥን ላይ ሳይ አሳና ጥሬ ስጋ በቀይ ኤክስ ተደርጎ አየሁት። እኔ ጥብሱ ይሁን ይሁን ጥሬውን ይሁን አላውቅም። አሁን ከዛ ወዲህ ሂጅ አላውቅም።
ኮሮና ያስተላልፋል ብለው ነው የተገነዘቡት ማለት ነው?
አዎ፣ እሱ እኮ ይሄ በሽታ ከመጣ ነው እንደዛ ተብሎ እንጂ እንመገባለን እየሄድን በሳምንት አንድ ቀን ከቤት ከምንሰራ ስራው አድካሚ ስለሆነ በሳምንት አንድ ቀን ሄደን እዛ ጣና ዳር ቁጭ ብለን ተዝናንተን በልተን እንመጣ ነበር። አሁን ግን አቁመናል። ግን በቴሌቪዥን ኤክስ ተደርጎ አሳ ጥሬ ስጋ እንዳትበሉ ተብሎ በቴሌቪዥን በኤክስ በቀይ ኤክስ ተብሎ አይቻለሁ። ያው እንግዲህ ተከልክሏል ብዬ ነው የማስበው። እኔ ሚዲያው ዝም ብሎ አይናገርም። ያው ከባለሙያ ካልሰማ ወይም ካልተነገረ ዝም ብሎ ብድጋጎ አይወራውም። ስለዚህ ባለሙያ እንደተናግሮት አብይ ነው የማስበው። እኔ
ነዋሪዎቹ ይህንን ይበሉ እንጂ ከአሳ ንግድ ጋር ጥብቅ ቁርኝት ያላቸው ነጋዴዎች ስለ አሳና ኮሮና ያላቸው ግንዛቤ የተለየ ነው።
በእሳት ከተነካ አሳ ያስተላልፍ እንደ ማንኛውም የስጋ ዘርፍ ስለሆነ፣ ግን በጥሬው ግን ከኔ ጀምሮ አሳ ተጠቃሚ ሲሆን በጥሬው ግን ምንም የሚበላ ሰው የለም። እንደኛ ከኮሮና በተጨማሪ በጥሬው ኮሶ ስለሚያስዝ በእኛ አካባቢ ጥሬ አሳ ብዙም አይበላም።
አንተ ስላሳ ያለህ ግን እዛብ ኮሮና ያስተላልፋል ወይስ አያስተላልፍም?
እኔ አያስተላልፍም ብዬ ነው የማስበው። ለምን ደግሞ ያስተላልፋል ብሎ ከታሰበም እንኳን ሳይበስል የሚበላ ሰው የለም። ሁሉም ሰው በስሎ ምናምን ይበላል። እኔም አሁን አሳ እበላለሁ ግን በጥሬው አትሁን የሚል የተባለ ነው የመሰለው።
ዶክተር ወንድም ያገኘም ቢያለ በባህር ዳር ዩኒቨርሲቲ የማህበረሰብ ጤና ስፔሻሊስት ናቸው። አሳ የኮሮና ቫይረስ ያስተላልፋል የሚለው መረጃ የተሳሳተ መሆኑን ያስረዳሉ።
እነዚህ ምግቦች የሚበሉት እሳት ለክቷቸው ኮቪድ ደግሞ በቀላሉ በእሳት ብቻ ሳይሆን በቀላሉ ለሙቀት ለምን ሲጋለጥ የሚሞት ቫይረስ ነው። ሁለተኛ ነገር ደግሞ የበሰለ ምግብ በተለይም ደግሞ ቫይረሶችን ኮቪድ አይነት ቫይረሶችን ያስተላልፋል።
የኢትዮጵያ ጤና ሚኒስትርም አሳ መመገብ የኮሮና ቫይረስ ያስተላልፋል የሚለው መረዳት የተሳሳተ መሆኑን አስታውቋል። አብስሎ መመገቡ እንዳይዘነጋ ከማስታወስ ጋር የሚኒስትሩ የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ይህንኑ ነው የሚያብራሩት።
እኛ እንደ ጤና ሚኒስትር የህብረተሰባችን የጥሬ ስጋ እና ያልበሰሉ የአሳ ምርቶችን እንዳይመገብ ምክር ሰጥተናል። መግለጫም ተሰጥቶበታል በዚህ ጉዳይ ላይ። ከዚህ አንጻር አሁንም የምናስተላልፈው መልዕክት ምንድን ነው? ያልበሰሉ የአሳ ምርቶችን እና ቶታሊ ሙሉ በሙሉ አሳን እንዳይመገብ አላለም። ያልበሰሉ ግን መብሰል አለበት። የአሳ ምግቦችን ስንመገብ አብስለን መጠቀም እንችላለን። ያልበሰሉ የአሳ ምርቶችን ግን መጠቀም አይመከርም እና በዚህ መሰረት ህብረተሰቡ ይህንን አውቆ አስፈላጊውን ጥንቃቄ እንዲያደርግ እንመክራለን።
የቫይረሱ ስርጭትን ለመከላከል በተረጋገጡ መረጃዎች ላይ ብቻ መመስረት እንደሚገባ ባለሙያዎቹ ይመክራሉ። እጅን አዘውትሮ መታጠብ፣ ከንክኪ መቆጠብ፣ ርቀትን መጠበቅና ያልበሰሉ ምግቦችን አለመመገብ ደግሞ ሊወሰዱ ከሚገባቸው ጥንቃቄዎች መካከል ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ወደ 30 የሚጠጉ የሙዚቃ ባለሙያዎች የተሳተፉበት አነቃቂ ሙዚቃ ከትናንት በስቲያ ተለቋል። የሙዚቃው ደራሲ አቀናባሪና አጃቢ ምስሉን የሚያዘጋጀው ኢዮኤል መንግስቱ ነው። የያሬድ ሙዚቃ ትምህርት ቤትም መምህር ከሆነው ኢዮኤል ጋር ቅኔ ነው ሀገር ስለተሰኘው የትብብር ስራ ተጫውተናል። በስራው ላይ የተሳተፉትን ከያንያን በጥቂቱ ከሚያስተዋውቅበት ጨዋታችን ይጀምራል።
እዚህ ሙዚቃ ላይ 20 የሚሆኑ የሙዚቃ መሳሪያ ተጫዋቾች አንጋፋና ወጣት እንዲሁም 10 የሚሆኑ አንጋፋና ወጣት ድምፃውያን በዚህ ሙዚቃ ላይ ተሳትፈዋል። መሳሪያ መጫወት ላይ ከአንጋፋዎቹ ቀደም ካሉት ከነ ዶክተር እዝራ ባታ ጀምሮ ረዳት ፕሮፌሰር ኃይሉ አለማየሁ፣ ያሬድ የሙዚቃ ትምህርት ቤት ዳይሬክተር ሰላማዊ ታረገው እንዲሁም እስካሁን ካሉት ጀኔሬሽን ድረስ ተጫውተናል። በድምፃውያኖች በኩል ደግሞ ከአንጋፋዎቹ 1950ዎቹ እንቁ ከነበሩት ከጋሽ ታደለ በቀለ ጀምሮ 1970ና 1980ዎቹ ላይ ጥሩ ተጽዕኖ ፈጥረው ነበር እና እስካሁን ድረስ ተወዳጅነታቸው የዘለቀው እነ ጸጋዬ ሽብሱ እና ማይ ደበበ እንዲሁም በ1990ዎቹ አልበሙን ለህዝብ ያደረሰው እና እጅግ ተወዳጅነቱን ያተረፈው ኃይል እየታደሰ በኋላም መሰርጸ ፍሬ ስብሐት እንዲሁም ሌሎች ወጣት ሚካኤል ለማ ደግሞ ሰው ማስፋል የአየር ንቃቸው ገለታ የማርያም ቸርነት ማህሌት እነዚህ ወጣት ድምፃውያን ናቸው። እነሱ ተሳትፈውበታል።
እንግዲህ ሙዚቃውን ሳዳምጠው ስለ መተሳሰብ፣ ስለ መፋቀር፣ አንዳችን ለአንዳችን ደግ ስለመሆን አብዝቶ የሚሰብክ ሙዚቃ ነው። በዚህ ሰዓት እንደዚህ ያለውን ሙዚቃ መስራትና ማውጣት አስፈላጊነቱ ምንድን ነው ብለህ ታስባለህ?
እንግዲህ አስፈላጊነት ምንድን ነው? በተለይም አሁን አለማችን የተገጠመን ችግር የኮቪድ-19 በሽታ እንግዲህ ሀገራችን ላይ ነገር አሳሳቢ ይሆናል። ግን በግሌ ምንድን ነው በሽታው ሊያደርስ ከሚችለው ጉዳት ሁኔታ ዝቅተኛ ገቢ ያላቸውን ዜጎቻችንን፣ አዛውንቶች፣ አረጋውያን፣ ህጻናቶች እና የጎዳና ላይ ዜጎችን በዚህ ጊዜ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እንዳያስከትል ስለሰጋው እና በዚህ ጊዜ መዋደድ እንዳለብን፣ መተዛዘን እንዳለብን፣ አብረን መቆም እንዳለብን እና ይህን ችግር ለማለፍ ደጋገፍ እንዳለብን ለማሳየት ከዛ መሰረት ያደረኩት ሙዚቃ ነው።
በሙዚቃው ማጀቢያ ቪዲዮ ላይ እንደሚታየው አንጋፋና ወጣት የኪነ ጥበብ ሰዎችን ነው ለማቀናጀት የሞከርከው። በሁለቱ መካከል ደግሞ የትውልድ ልዩነት አለ። ወደ አንድ ስሜት ወደ አንድ ስራ ለማምጣት ምን ያክል የማግባባት ስራ አፈጅቶብሃል?
እንግዲህ መጀመሪያ ግጥምና ዜማውን ጽፌ በኋላ ሊሆን የሚችለውን ምስል እንዳይምሮ እያሰብኩ የሰራሁት እና የመጀመሪያው ነገር ያልኩት አጭር የመልእክት ጽሁፍ ጽፌ ሳምፕል ሙዚቃ መነሻ ሙዚቃ በአንድ ድምፃዊት እዚሁ ሙዚቃ ላይ በተሳተፉች የማርያም ቸርነት ቀድቼ ጥሪ ያቀረብኩላቸው። ጥሪ የሚለው እንግዲህ ምንድን ነው? ይህን ጊዜ እንደሚሻገር አሁን አስከፊውን ጊዜ እንደሚሻገር ምክንያቱም እንዲህ አይነት በሽታዎች ወይም ሌላ አስቸጋሪ ጊዜያቶች በታሪክ ከዚህ በፊትም ተከስተዋል፣ ነገር ግን አልፈናቸዋል እና በዚህ ውስጥ የሚያስፈልገው ዋናው ትልቁ ነገር ሰው መሆንና ሰው ሆኖ መገኘት ስለመሆኑ አጠራ ለማብራሪያ ጽፌ በአይምሮ ላሉ ሰዎች መልእክቱን አደረስኩኝ እና እንግዲህ መልእክቱን ወዲያው እንዳዩት ከአንጋፋዎቹ ጀምሮ በተለይ ዝናቸው ሳይገድባቸው ታዋቂነታቸው ሳይሸሽጋቸው እዚህ ስራ ላይ ወደውት አምኖበት ይህ ስራ ትልቅ ስራ ነው፣ ታሪክ ሊሻገር ዘመን ሊሻገር የሚችል ስራ ነው ብለው ፈጣን ምላሽ አድርገው አብረን ከዛ ቁጭ ብለን እየተመካከርን የተሰራ ስራ ነው። በእውነቱ ኦልሞስት እንግዲህ ከአንድ ወር በላይ የፈጀ ሙዚቃዊ ስራ ነው።
ለማስተማሪያነት የሚቀርቡ ሙዚቃዎች፣ የሙዚቃ ስራዎች ኪነጥበባዊ ጣዕማቸው ላይ ደግሞ ጥያቄ ይቀርባል። እንደዚህ ያለ ነገር እንዳይፈጠር በጣዕሙም ከፍ እንዲል በመልእክቱም ከፍ እንዲል ምን ያክል ጥረት አድርጋችኋል? ምን ያህል ተሳክቶልኛል ብለህ ታስባለህ?
አዎ እንግዲህ እንደሚታወቀው በታሪክ በኢትዮጵያ የሙዚቃ ታሪክ ውስጥ በኦርኬስትራ ሙዚቃ ይሰራ ነበር። ቀደም ባለው ታሪክ ውስጥ በተለይ በ1950ዎችና 60ዎች ውስጥ ክቡር ዘበኛን ማንሳት እንችላለን፣ ምድር ጦርን፣ ፖሊስ ኦርኬስትራ፣ እነዚህ በጣም እንግዲህ ዓለም ላይ አይከኒክ የሚባሉ የሙዚቃ አበርክቶችን ያበረክቱ ኦርኬስትራዎች ናቸው እና እስካሁን ድረስም በውጭ ዓለም በእናንተም ጋር በተለይ መስማት ይቻላል። በተለይ ኢትዮፒክስ ሪከርዲንግ ኳሊቲያቸው በጣም ከፍተኛ ነው፣ ምክንያቱም የተፈጥሮ ድምፅ ነው በዚህ የሙዚቃ መሳሪያዎች ውስጥ የሚገኘው እና ነገር ግን ባለፉት 3-4 አስርት ዓመታት ይህ ነገር በከተማችን በጣም ተዳክሟል እና ኦልሞስት ጠፍቷል የሚባልበት ደረጃ ላይ ነው ያለው። እንግዲህ ሌሎች ሀገሮች እንዲህ አይነቱን ሙዚቃ አልተውትም፣ እኩል እያሳደጉ ሁሉም ጥበብ እኩል እያደገ በመጣበት ሰዓት፣ እኛ ሀገር ግን እኛ በሙዚቃ አካባቢ ዋናን ባንድ እንለዋለን በአንድ ሰው ብቻ በሚሰራ ሙዚቃ ዶሚኔት የመደረጉ ሁሉ ነገር ወደኋላ እየሄደ እንደተነሳንበት እንደ ጅምሩ ሳይሆን ወደኋላ እየቀረን በመምጣታችን ይህ ቁጭት የፈጠረው ስራ ነው እና በስራው እንግዲህ የተሻለንን ነገር አድርገናል። ምክንያቱም ናቹራል ሳውንድ የተፈጥሮ ድምፅ ያላቸውን መሳሪያዎች ቀርተናል። በጣም እውቅና ትልቅ ሙያዊ ችሎታ ያላቸው ሰዎች ናቸው እዚህ ውስጥ የተሰባሰቡበት። ውጤታማነቱን እንግዲህ መጨረሻ ላይም ደግሞ ሙዚቃን በደንብ ደረጃውን የጠበቀ ለማድረግ በሀገራችን እጅግ አንጋፋ የሆነው የሚክሲንግ እና የማስተሪንግ ባለሙያ የሙዚቃ ባለሙያ በአጠቃላይ አበጋዙ ክብረ ቅሾታን የሰራው እና ባለው ስራ እኔ በግሌ ረክቻለሁ።
ከፍ አድርገህ ነው የጀመርከው የሙያ ጅማሬህን። በመምህርነት በእርግጥ ቆይተሃል፣ ነገር ግን በዚህ በሙዚቃው ዓለም ውስጥ ለአድማጭና ለተመልካች የሚሆኑ ስራዎችን በማቅረብ ጀማሪ ትመስለኛለህ። ከፍ ብለህ እንደመጀመርህ ቀጣይ ኃላፊነቱም ይበድ የሚል ይመስለኛል። ምን አይነት ስራዎችን ነው ከአንተ የምንጠብቀው?
እንግዲህ እስካሁን ባሳለፍኩባቸው በተለይ ካሬ በሙዚቃ ትምህርት ቤት ተመርቄ ማስተማር ጀምሬ እስካሁን ባለው ጊዜያቶች ውስጥ የተለያዩ ስራዎችን ስሰራ ነው የሰራው። እንግዲህ መስቸስ ቴሌቪዥን ሙዚካል ፕሮጀክቶችን መያዝ ነው እና ከነዚ ውስጥ ሁሉም ደግሞ የተለያዩ ነገሮች እንዲሆን እፈልጋለሁ እና ከዚህ ውስጥ አንዱ ይሄ ነው። ይህንን መድገም አልፈልግም። አሁን የሰራ ነው ማድረግ የሚፈልገው ምንድን ነው? ይህንን ማሳደግ በቁጥር ሊሆን ይችላል፣ በአይነት ሊሆን ይችላል። በተለይም ደግሞ የሀገራችን የሙዚቃ መሳሪያ ሆን ስን በፊት ለፊት ከምናጣቸው ከክራርና ማሲንቆ በተሻገረ መልኩ ብዙ ሙዚቃ መሳሪያ አለን፣ ሀብት ያለን ሀገር ነን። ወደ ደቡብ ብንሄድ ከትንፋሽ መሳሪያ ከክር መሳሪያ ጀምሮ የተለያዩ ፕላክ የሚደረጉ መሳሪያዎች እንደ ጊታ ብዙ መጥራት ይቻላል። እነዚህን ሁላ አቀናጅተን ፊውዝ አድርገን ከኛ ሙዚቃ ጋር እጅግ ቁጥሩ ከፍ ባለ ውጭ ሀገር እንደምናየው በሌላ ዓለም እንደምናየው ከ70-120 ኦርኬስትራ እናያለን እና ይህንን ነገር በእርግጥ እንዲህ አይነት ኃላፊነት የተቋሞች ቢሆንም ግን ያው ከማንም ሳንጠብቅ እዚህ ላይ አብዛኞቹ ሙዚቀኞች በቅንነት ያደረጉት ስለሆነ እንደገና እነዚህን በማስተባበር ሌሎች ሰዎችን በማከል ተለቅ ያለ ገዘፍ ያለ ስራዎች፣ ሀገራዊ ስራዎች፣ ስም የሚያስጠሩ ስራዎች ለመስራት ይቀዳለኝ።
ዮኤል፣ በአሁኑ ሰዓት እንቅስቃሴ ኢትዮጵያ ውስጥ ተገድበዋል። ብዙ ሰዎች ራሳቸውን ከኮቪድ-19 ለመጠበቅ በማሰብ በቤታቸው ውስጥ ነው የሚውሉት። አርቲስቶችን፣ የሙዚቃ ሰዎችን በቀላሉ ማግኘት ይከብዳል። ካገኙ በኋላም ደግሞ እንደዚህ ሰብሰብ ብለው ኪነ ጥበባዊ ስራን ለማበረከት መሞከርም የራሱ ፈተና አለው። ምን ያክል ፈታኝ ጊዜ ያሳለፋችሁ ይህን ስራ በመስራት ውስጥ? ምን የማትረሳቸው ገጠመኞች ውስጥ አሉ? የሁለት ዘመን ሙዚቀኞችን ያገናኘኸው የተገናኛችሁበት ሰዓት ደግሞ ያን ያህል እንቅስቃሴና አብሮ መቆምም የማይመከርበት ነው።
እንግዲህ እዚህ ላይ ትክክል ነው፣ በጣም ፈታኝ ነው። ምክንያቱም ያው በሽታው አሳሳቢ ነው፣ በቀላሉ የሚዛመት ነው። ከዛ ውጭ እንግዲህ ሁሉም እዚህ ሙዚቃ ላይ የተሳተፍን ሰዎች ሁሉም ቤተሰብ አለው፣ የራሱ ህይወት ብቻ አይደለም። በግሌ እናት አለችኝ፣ ወገን እናት አያት አለችኝ ወንድም አለኝ ቤት ውስጥና ኃላፊነት ነው የራሴ ህይወቶች አለ ሌሎችም ደግሞ እንደዚህ ልጆች ያላቸው ቤተሰብ ያላቸው ሰዎች ናቸውና ነገር ግን እንግዲህ ሪስክ ተወስዶ ማለት ይቻላል ከጥንቃቄ ጋር ኃላፊነት ተወስዶ እዚህ ውስጥ መሰራት አለበት እኛ በዚህ ሰዓት አርቲስቶች ዝም ማለት የለብንም ብለን ይሄ ስራ ለመስራት ወደፊት መጥተናል። እንግዲህ ግን ነገር ግን ይህን ስል ጥንቃቄ አላደረግንም ለማለት አይደለም። ምክንያቱም ለምሳሌ የኦዲዮ የድምፅ ቀረጻውን ስንመለከት በተናጠል ነበር ስቀዳ የነበረው አንድ በአንድ እና በሚመጡበትም ሰዓት በስነ ስርዓት ማስክ እያደረጉ ሳኒታይዘርና አልኮል ከመግባታቸው በፊት እየተጠቀሙ እንዲሁም ጫማም እያለቅን ወደ ቤት ውስጥ ወደ ስቱዲዮ በመግባት ከፍተኛ ጥንቃቄ አድርገናል። ትንሽ አስቸጋሪ ነገር የተፈጠረብን መጨረሻ ላይ የምስሉን ቀረጻ በምናደርግበት ወቅት ነው። ይህን ስራ በዋነኝነት ስንሰራ ወይም ስሰራ ለዚህ ዘመን ብቻ እንዲሆን ስላላሰብም ማለት ማስክ አርገን ጓንት አርገን መታየቱም እጅግ በግሌ አላመንኩበትም እና ጥቂት ርቀት ለመጠበቅ ሞክረናል። እንግዲህ ይሄ ትልቁ ፈተና ነው እዛ አካባቢ የነበረው። ነገር ግን እዛም ቢሆን በቂ የሚባል ጥንቃቄ እያደረግን ነው እየሰራ ነው። ስለ ኮቪድ መናገር ፈልገናል፣ ግን መናገር የፈለግነው በግልጽ ቃሉን እየጠራን ማስክ እያደረግን ጓንት እያደረግን ኮቪድ-19 እያለን እጃችን ልታጠብ እያለን ሳይሆን ገና የሙዚቃ ቪድ ካያችሁት ጠጥ ብሎ ነው የጀመረው ሙዚቃው እና ዊች ሚንስ ሁሉ ነገሩ ኳረንታይን ላይ ነው። ሁሉም ሰው ቤቱ ገብቷል። ይህን በተለያየ መንገድ እያንጸባረቅን ነው ውስጥና መስተሳሰቡን መረዳዳቱን በተለያየ ስቶሪ ሰርተን ድራማ ሰርተን ሙዚቃ ውስጥ ለማሳየት ሞክረናል እና እንግዲህ የተቻለንን ጥንቃቄ ሪስክ ወስደን ታችን ላይ ማለት ይቻላል ይህን ጥበባዊ ስራ ለሀገር ለማበርከት ሰርተናል። ምንም የገጠመን ተግዳሮት የለም ከአንድ ተግዳሮት በስተቀር። እሱ ምንድነው? ቪዲዮን በመቅረጽ ላይ ያለን በተለይ የአንድ አነስተኛ ሻይ ቤት ውስጥ የምንወስደው ፒክቸር ነበረ። እዛ ላይ ሁለት ሰው ብቻ አድርገን እንዳያችሁት ሊቀም ኳስ ናቸው የሚተውኑልኝ እና እሳቸው ቁጭ ብሎ በቴሌቪዥን ዜና እየተከታተሉ ያለበት ምስል አለ። ይህም በምንቀርጽበት ሰዓት ውስጥ በእርግጥ ሰው አልነበረም፣ ነገር ግን እኛ ሳናቅ ከቤት ውጭ በርካታ ሰው ነበር እና ሰው መንገድ ላለ ዶሮ ማነቂ አካባቢ ነው የሚቀርጽ እና የዛ ሰፈር ሰው ግር ብሎ እያየ በነበረበት ሰዓት እንግዲህ ፖሊሶች መጥተው ለጊዜው ወደ ጣቢያ ወስደውን፣ ምክንያቱም ከአስቸኳይ ጊዜ አዋጁ ጋር ትንሽ የሚጻረር ስለሆነ በእርግጥ እኛ ፈቅደን ያደርግነዋል ለውጭ ያለውን ነገር ማየት ስላልቻለ ነው ነገሩ ወዲያው እንዲያልፍ ሆኗል። እንዲህ አይነት ክስተቶች ነበሩ ጥቂት።
ዮኤል መንግስቱ ቅኔ ነው ሀገሬ አንጋፋና ወጣት የሙዚቃ ሰዎች የተሳተፉበት ስራ፣ ደራሲ፣ አቀናባሪ እንዲሁም ደግሞ የቪዲዮ ማዘጋጅ ነህ። በጣም አመሰግናለሁ። ቀሪ ዘመንህም በስኬት እና በመልካም ነገሮች የተከበበ እንዲሆን እመኝልሃለሁ። መልካም ምሽት ይሁንልህ።
እሺ፣ እኔም ከልብ አመሰግናለሁ ስለጋበዛችሁ። እግዚአብሔር ያክብርልኝ።
ከጥቂት ቀናት በፊት በኮቪድ-19 ቫይረስ ስርጭት ምክንያት ኢትዮጵያ ውስጥ የደም ለጋሾች ቁጥር እንዳሽቆለቆለ ነግረናችሁ ነበር። አሁን ላይ ግን ብሔራዊ የደም ባንክ የለጋሾች ቁጥር እየበረከተልኝ ነው ብሏል። ስመኝሽ ቆየ።
የዓለም ስጋት በሆነው የኮሮና ቫይረስ ስርጭት ምክንያት በአስደንጋጭ ሁኔታ ቀንሶ የነበረው የደም ለጋሾች ቁጥር ባለፉት 3 ሳምንታት ውስጥ ትልቅ መሻሻል አሳይቷል። የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተር አቶ ያረጋል በንቲ ለቪኦኤ እንደገለጹት በለጋሾች ቁጥር መመናመን ምክንያት ትልቅ አደጋ ውስጥ ወድቆ የነበረው የደም ባንክ በተከታታይ ባደረገው ህብረተሰቡን የመቀስቀስ ስራ ወደ ባንኩ እየሄደ ደም የሚሰጠው ሰው ጨምሮ የደም ክምችት 15,000 መድረሱን ያስረዳሉ።
አሁን አገሪቱ ውስጥ ባሉ በሁሉም ደም ባንኮች ውስጥ ታይቶ የማይታወቅ ሁኔታ ወደ ደም ባንኮቹ የሚሄደው ሰው ቁጥር ነው የጨመረው። ይሄ ማለት ደም ባንኮቹ አይደሉም የወጡ በልፋት በጥራት እየመጣ አይደለም። ሰው አዌርነሱ እና ጥሪው ግጥቶት ወደ ደም ባንኮቹ እየመጣ ነው ያለው። ይህ ቁጥር አሁን በሁሉም ደም ባንኮች በሚባል ደረጃ አንዳንድ ደም ባንኮች ያው ከመንገድም በጣም ወደ ውስጥ ገባ ያሉ ናቸው፣ መንገድ ዳር አይደሉም። አንድ ከተማ ውስጥ ሐዋሳ ከተማ ውስጥ ያለን ደም ባንክ የሐዋሳ ከተማ ነዋሪ አብዛኛው ነው ታውቁ። አሁን ግን ደም ባንኩ የቱ ጋር ነው እያለ ሰው ራሱ እየፈለገ እየሄደ ደም እየለገሰ ነው ያለው። እንዲህ አይነት ጊዜ በደም ባንክ ታይቶ አይታወቅም።
የኮሮና ቫይረስ ኢትዮጵያ ውስጥ ከመግባቱ በፊት አዲስ አበባ ውስጥ በየዕለቱ ከ300 እስከ 350 ደም እንዲለገስ ይፈለግ ነበር። በኮሮና ቫይረስ ምክንያት ግን ሆስፒታሎች በቀጠሮ የሚደረጉ ቀዶ ጥገናዎችን በመቀነሳቸው የደም ፍላጎቱ ወደ 150 ወርዶ ነበር። የደም ባንኩ ግን ይህንንም ለማሟላት ትግል ላይ ነበር ያሉት አቶ ያረጋል፣ አሁን ግን ባንኩ በ50 ዓመቱ አይቶት የማያውቀው ሰው ቁጥር በቀን ውስጥ በፈቃደኝነት እየሰጠ ነው ይላሉ።
በኢትዮጵያ እንግዲህ አዲስ አበባ ያለው ደም ባንክ 50 ዓመቱ ነው። በ50 ዓመት ታሪክ ውስጥ በቀን እንደዚህ በሩቲን ሰዎች ካምፔን ተዘጋጅቶ ካምፔን ማለት በዘመቻ መልክ የቅዱስ ጊዮርጊስ ስፖርት ክለብ ደጋፊዎች ተብሎ ወይም የሮትራክት አቦጊዳ ክለብ ተብሎ ወይም የትራንስፖርት ክለብ ተብሎ ወይም የሮትራክት ወይም የሙስተቅበል ካልሆነ በስተቀር ዝም ብሎ ሰዎች በራሳቸው ፍላጎት እየመጡ ደም እየለገሱ 700 ሰው ደም ለግሶ አያውቅም። እንደዚህ አይነት ቁጥሮችን ያየንበት ነው። ይህ የአንድ ቀን አይደለም፣ 3-4 ቀንም ከዛም በላይ የሆኑ ቀኖች ላይ ከ700 በላይ ሰዎች ደም ለግሰዋል። በጣም 600 እና 500 በጣም በአብዛኛዎቹ ቀኖች እንደዛ ነው ያለፉት።
ደም በባህሪው ከሳምንታት በላይ መቆየት አይችልም ያሉት አቶ ያረጋል ባንኩ የደም ክምችቱ ከሚፈለገው በላይ ከሆኑባቸው ከተማዎች ወደ ሌሎች ከተሞች እያዘዋወረ በመላው ሀገሪቱ በቂ የደም አቅርቦት እንዲኖር እያደረገ መሆኑን ጠቁመዋል። በኮሮና ከሚሞተው በበለጠ በደም ማጣት የሚሞቱ እናቶች ቁጥር እንዳይጨምር ጥንቃቄ ይደረግ በማለት ጥሪ አቅርቦ የነበረውና 80% የደም ለጋሾቹ በመቀነሳቸው ደም የሚያቀርብላቸው 25 ሆስፒታሎች ሙሉ ለሙሉ የቀዶ ጥገና አገልግሎት እንዲያቋርጡ አድርጎ የነበረው የባህር ዳር ደም ባንክ ነው። የባንኩ ኃላፊ አቶ ምትኩ ሽፈራው እንደነገሩን በቀን እስከ 400 የደም ለጋሾች የነበረው ባንኩ በኮሮና ቫይረስ ምክንያት ቁጥሩ ወርዶ 5 በመድረሱ ህዝባዊ ጥሪ ተላልፎ ባለፉት 2 ሳምንታት እስከ 669 ደም መሰብሰብ ችሏል።
በአሁኑ ሰዓት ሆስፒታሎች ላይ በሚፈልጉት አግባ በሚፈልጉት መጠን በጣም በቂ የሚባል የደም አቅርቦት ሰጥተናል። ለዛም ሲባል ለሁሉም ሆስፒታል መጀመሪያ እንዲሰርዝ ከጻፍን በኋላ አሁን ደግሞ መጀመር እንዲችሉ በደም ምክንያት ሌሎች የኮሮና የመንግስታዊ የራሳቸው አቅም እንዳለው ነው። በደም ምክንያት ግን ምንም አይነት ስራ ማቆም እንደሌለባቸው እና እኛም በቂ ደም በፈለጉት ጊዜ ማቅረብ እንደምንችል ደብዳቤ ጽፈናል፣ እየሰጠንም ነው። በአሁኑ ሰዓት እኛ ባህር ዳር 23-25 ብቻ ሳይሆን እንደ አማራ ክልል ያሉ ሆስፒታሎች ሙሉ ለሙሉ የደም አቅርቦት በቂ በሚባል ደረጃ አላቸው።
አቶ ምትኩ አሁን ያለው በቂ ክምችት አስተማማኝነቱ ለሁለት ሳምንት ነው። ደም አንዴ ተሰብስቦ ለረጅም ጊዜ የሚቀመጥ ባለመሆኑ የደም ባንኩ በየሳምንቱ በቂ ለጋሾችን ይፈልጋል ይላሉ።
ግን አሁንም የምንፈራው ነገር አሁንም እንግዲህ ደም አንዴ 1,000-1,010 ተሰብስቦ ለ3-4-5 ወር ይሁን ማለት የማይቻል ነገር ነው እና ኤክስፓየር ዴትም ስላለው ግዴታ በየቀኑ ለጋሽ መኖር ግድ ይላል። ግዴታ በየሳምንቱ ደም ካልተሰበሰበ እዚህኛው አሁን ራይት ነው ባለንበት ሳምንት ደም ካላሰባሰብን የዚህ ያልተሰበሰብነው ደም እዳ የምንከፍለው የዛሬ 2 ሳምንት ስለዚህ ሁሌም በየሳምንቱ የደም ለጋሽ ቁጥር በትንሹ 300 ሰው ያስፈልገናል።
በኮሮና ቫይረስ የተያዙ ኢትዮጵያውያን ቁጥር በየጊዜው እየጨመረ በሚገኝበት የሶማሌ ክልል የሚገኘው የጅጅጋ ቅርንጫፍ ደም ባንክም የኮሮና ቫይረስ ከመግባቱ በፊትም ያገኝ ከነበረው የደም ለጋሾች ቁጥር በላይ እያገኘ መሆኑን የነገሩን ደግሞ በሶማሌ ክልል ጤና ቢሮ የደም ባንክ ስራ ሂደት ኃላፊ አቶ ዚያድ ኑር አብዲ ናቸው።
በተለይ ጾም በጊዜ ገብቷል፣ ኮሮናም ገብቷል፣ ቁጥሩ በጣም ቀንሷል። እንዴት እናርገብስልን? እያንዳንዱ ህዝቡን ግንዛቤ ለመለወጥ ግንዛቤ ለማስጨበጥ ደም ከለገሰ ሰው ምንም እንደማይሆን ኮሮናና ደም ለመለገስ እንደማይገናኙን በደንብ ለማስተማር ካስተማርናቸው በኋላ በወር ስንሰባሰብ የነበረው ደም ቁጥር በጣም ጨምሯል። ምክንያቱም ከአሁን በፊት በወር 500 እስከ 700 ስናሰበስብ የነበረው አሁን ቁጥሩ ከ1300 በላይ ሆኗል ማለት ይቻላል። ዳታው እንደ ሪኮርዱ ስናይ ማለት ነው። እና ግንዛቤ በጣም ስለጨበጡ ህዝቡ የህዝብ እንቅስቃሴው ስለጨመር ኮሮና እና ደም ለመለገስ እንደማይገናኝ በደንብ ስላስተማርናቸው አሁን ባለው ሁኔታ በጣም አሁን የደም ለጋሾቹ ቁጥር እየጨመሩ ነው።
የኮሮና ቫይረስ በፈጠረው መደናገጥ ህብረተሰቡ ደም ከመስጠት በታቀበበት ወቅት ግንባር ቀደም ሆኖ በፈቃደኝነት ደም ከለገሱ የአዲስ አበባ ነዋሪዎች አንዱ ዮናስ ታደሰ ነው። ዮናስ ደም በችግር ጊዜ ብቻ ሳይሆን በቋሚነት መለገስ አለበት ይላል።
ደም ብዙ ማህበረሰብ ዋነኛ ችግር ምንድነው? የእርሱ ቤተሰብ ወይም የቅርብ ሰው ታሞ ካላስፈለገ በቀር ሰዎች ለሌላ ሰው ደም የሚያስፈልጋቸው የሚመስለው ያለ አይመስለኝ። ሰዎች ብዙ ጊዜ በቤተሰቦቻቸው ደም ፈልገው ሄደው ያንን አገልግሎት ካገኙ ከዛ በኋላ ተመልሰው ወደ ደም የመቀር ፕሮግራም ውስጥ የሚገቡ ደም ህይወት ነው። ምንም ጥያቄ የለም። አንድ ሰው 450 ሊትር ሊሚት በሚጠቅበት ሰዓት ላይ ሰው ከማደር እንዳለፈ ውስጣቸው እርካታ አለ፣ ሰላም እናገኛለን። ደምጠት ማንም ሰው እድሜ 18 ዓመት ከሚለውም ኪሎ ከ45 ኪሎግራም በላይ ከሆነ መስጠት ይችላል።
ደም ሲያጥር በጤና ተቋማትና በበሽተኞች ላይ የሚፈጥረው ጫና እጅግ ከፍተኛ ይሆናል የሚሉት የደም ባንክ ኃላፊዎቹ ለሚቀጥሉት 2-3 ሳምንታት በቂ የደም ክምችት መፍጠር ቢቻልም የደም አገልግሎት ዘመን በጣም ውሱን በመሆኑ ሰዎች በየጊዜውና በየዕለቱ ደም መለገሳቸውን እንዳያቋርጡ ጥሪ አስተላልፈዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ለኛ ማብሮ ሀጃ የኑ ይሮ ሚስ ሙዚክ ኤምፓየር
አብረን ስላመሸን እኔ አስተናጋጃችሁ ሀብታሙ ስዩም እንዲሁም ደግሞ አቀናባሪው ኤልያስ አስማረ እጅግ አመስጋኞች ነን። የነገ ሰው ይበለን። ደህና አደሩ። Arite malole arite mabeki mana cheki cheki don't be